ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ከነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ማክሰኞ ህዳር 4 ቀን 2016 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ
ማክሰኞ ህዳር 4 ቀን 1442 ቀናት አለፋቸው።
የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ? እስከ መቼ?
ዝግጅታችንን በአጭር ዜና እንጀምራለን። ከፍኖተ ዲሞክራሲ ዝግጅት ክፍል የቀረበውን ሐተታ ካስተማን በኋላ ማዕቀብን አስመልክቶ ሌላ ከዝግጅት ክፍላችን የቀረበ ጽሑፍ እናሰማለን። ዘረኛው የኦሮሞ ማገዛዝ ራሱ አሸባሪ ብሎ የዳቦ ስም ካወጣለት ወዳጁ ከኦነግ ሸኔ ጋር በዳሬ ሰላም ታንዛኒያ ድርድር ጀመርኩ ብሎ ፕሮፓጋንዳውን መንዛት ጀምሯል። የሸኔ አሸባሪዎች ላገዛዙ ጸላት ሆነው የማያውቁ ነገር ግን በወለጋና በሸዋ አማሮችን በግፍና በገፍ የሚፈጁ ባንኮችን የመንግስትና የህዝብ ንብረቶችንና ሀብቶችን በፈለጉ ጊዜ የሚዘርፉ ተራ ወንጀለኞች ናቸው። እነዚህ ተራ አሸባሪ ወንጀለኞች በአዲስ አበባ ካገዛዙ ጋር መነጋገር ሲችሉ ታንዛኒያ ድረስ ለምን መሄድ እንዳስፈለገ ግልጽ አልሆነም። የኦሮሞ ማገዛዝ ከቡድኑ ጋር እየተደራደረ መሆኑን ለህዝብ ይፋ አላደረገም። የድርድሩ ውሎችም አልታወቁም። ማዕከላዊ ኢትዮጵያ በሚባለው ክልል ባድያ ዞን የመምራንን የደሞዝና የዞኑና የወረዳ አስተዳዳሪዎች ለሶስት አመታት ከገበሬዎች የተሰበሰቡትን የመሬት ማዳበሪያና የምርጥ ዘር ተከፋፍለው በልተው በዞኑ የተለያዩ ወረዳዎች ለሚገኙ የመንግስት ሰራተኞች ለሶስት ወርና ከዚያም በላይ ባለመክፈላቸው አራቱም በደዋይቾ ወረዳዎች የሚገኙ መምራንና የመንግስት ሰራተኞች የጀመሩት ተቃውሞ ተጠናክሮ ዛሬ በዱና በጎምቦራ በጊቤ በምሻ በሶሮ በጠምባሮ ወረዳዎች የሚገኙ መምራን ደሞዛቸው እንዲከፈላቸው የተቃውሞ ድምጽ በማሰማት ላይ ይገኛሉ። የዞኑ አስተዳደር ለመምራን የመብት ጥያቄ መልስ መስጠት አልፈለገም። ትምህርት ቤቶችና የጤና ተቋማት ዝግናቸው በየተሰቦች ከልጆቻቸው ጋር ልጆቻችን ይማሩ ማለት በስብሰባ ጥያቄ በማቅረብ ላይ ናቸው። ይህን ጥያቄ በሚያቀርቡ መምራን ላይም እስርና ሌሎች እንግልቶች በመድረስ ላይ ናቸው። መምህራንና ህዝብ ይህ ለመንግስት ሰራተኞች ደሞዝ የመከልከል የተማሪዎች የመማር መብት መነፈግ የትምህርትና የትውልድ ግድያ ለኢትዮጵያ ህዝብና ለዓለም ህብረተሰብ ይድረስ በማለት ጠይቀዋል። የቦሌ ቡልቡላ ቅዱስ አባ ሳሙኤል ቤተክርስቲያን ኃላፊ አባ ኤርሚያስ ወልደ ስላሴ በጥይት መቁሰላቸውን ምንጮች ገለጹ። አባ ኤርሚያስ ወልደ ስላሴ ከዚህ ቀደም በተለይ ፈረንሳይ ተብሎ በሚጠራው አካባቢ ዙሪያ የደብረ ታቦር ቅዱስ ጊዮርጊስ ቤተክርስቲያን ኃላፊ ሆነው አገልግለዋል። አባ ኤርሚያስ ዳር 1 ቀን 2016 ዓመተ ምህረት በደብሩ ውስጥ ለሁለት ቀናት ስብሰባ ላይ ነበሩ። ከጉባኤው ማብቂያ በኋላ ምሽት ላይ በተደረገ ስብሰባ ላይ ጉባኤውን እየባረኩ እንዳሉ ነው በጥይት ተመተው የቆሰሉት። በርካታ የኢትዮጵያ ኦርቶዶክስ ክርስትና እምነት ቀሳውስት በተለያዩ የአገሪቱ ክፍሎች በሃይማኖታዊ ተግባር ላይ ያሉ በጥይት ተመተው መገደላቸው ይታወሳል። አርቲዞን በአሰቃቂ ሁኔታ የተገደሉትና በአዲስ አበባ በጠራራ ፀሐይ በድንጋይ ተወግረው የሞቱት ሌላ ቄስ ለአገር ውስጥና ለዓለም አቀፍ መገናኛ ብዙሃን ልዩ ትኩረት ሰጥተው እንደነበር አይዘነጋም። የፍኖተ ዴሞክራሲ ሀተታ ኃጢአት ሲደጋገም ጽድቅ ይመስላል። እድላችን ሆኖ ጸጋ ይመስል መልካም ድርጊት ይመስል ኃጢአታቸውንና ወንጀላቸውን የሚደጋግሙብን አውሬ ገዢዎች ይፈራረቁብናል። ለውጥ መጣ ብለው የሞገቱን ከንቶችም ቢሆኑ በኮሎኔሉ ድርጊት ማፈር ተገደዋል። ወያኔን የተኩት ብልጽግናዎች በውጊያ ዜጎችን ቢያስጨርሱም ከውልደታቸውና ከድርጊታቸው ያልተለያዩ ጸረ ህዝብ ዘረኞች መሆናቸውንም አረጋግጠዋል። ያለን ዋና ጠላት ወያኔ ነውና ኮሎኔሉን አትንኩት እንደግፈው ያሉትም ምን ያህል እንደተፋፋቱ አሁን ግልጽ ሆኗል።
ይሄ ደግሞ የተደረገው ትግል ለመሰረታዊ ለውጥ ነው፣ ለጥገና ለውጥ አይደለም። ወያኔን ወይም ኢህአዴግ የሚባለውን ጥምብላቸውን በአዲስ መንገድ ለማስቀጠል አንዳንድ እድሳት አድርጎ እንዲቀጥል ለማድረግ ሳይሆን የወያኔ ስርዓት እንዲወድቅ እንዲገረሰስና ህዝብ የበላይነትን የሚያገኝበት ካሊነትን የሚያገኝበት ስርዓትን ይመጣ ነው። ለዚህ ነው ደም የፈሰሰው ሁሉ አመት የተከፈለው መስዋዕትነት ይሄ ነው እንጂ የህዝብን የዲሞክራሲ እና የመፍት ጥያቄ ለአንድ ግለሰብ ወይ ለአንድ ቡድን ለመስጠት አይደለም የተደረገው ትግል። እዚህ ላይ እንግዲህ ልዩነት አለ፣ ግንጓ ልዩነት አለ። ከዚህ ደው አሁን ዝም ብለን ከጨዋቱ ጋር ማንደባለቀውና እንዴ ቆይስታ እንዴ ረጋን በልና ነገሮችን አመጣጣቸውንም ወደዚህም ሊኖራቸውን የሚችልውን አንደምታና አካሄድ እኒ የምንለው ለዚህ ነው። እና እኛ ምንድነው ይሄ ነገር ከተረገጠና እንትካል ማንንም ይሆን ማን ኢህአዴግን አድሶ አጠናክሮ እንዲቀጥልብን አልፈልግም። ይሄማ ሽንፈት ነው። እንዴ እንደ ሽንፈት እናዋለ ይሄ በአቋራጭ የመጣ ነገር ነው። ታሄንን በመጀመሪያ ማስቀመጥ ፈልጋለሁ። ሁለተኛ አመጣጡ እዚህ አዲስ ባለስልጣኖች አመጣጥ ደግሞ የባዕድ እጅም አለበት። ወያኔን ከጥፋት ለማዳን ነው እንጂ ወያኔን ለማስወገድ አዲስ ህዝባዊ ስርዓትን መንገድ ለመክፈት አይደለም። ይሄ እንግዲህ ጥቅም ያላቸው ባዳን ይሄንን ስርዓት እናድነው የኛ ጠቃሚ ስርዓት ስለሆነ እንደምን ብለን አድሰን በዚህ በዛች ብለን አድሰን እናስቀጥለው ብለው ተሯሩጠው ያመጡት መሆኑን እንግዲህ አሁን እየተጋለጠና እየተገለጠም ነው።
ሁለቱም የኢትዮጵያ ህዝብ ጣላቶች ናቸው ያልነው አቋም ትክክለኛ መሆኑን ተረጋግጧል።
አብይ አህመድ የወያኔን አገዛዝ ያስቀጥል የመጣ የዘረኞች ቁንጮ ነው። የኦህዴድ ኦነግ አገር አጥፊ ዘረኛ ቡድን ይወገድ። የኢትዮጵያ ፖለቲካ ከዘረኞች ይጽዳ። አብይ አህመድ የወያኔን አገዛዝ ያስቀጠለ የመጣ የዘረኞች ቁንጮ ነው። ኢትዮጵያዊነት ሱስ ሳይሆን ውልደት ነው። ሱስ የመጥፎ ባህል ነው እንጂ የኢትዮጵያዊነት አይደለም። ኦህዴድ ወያኔ ይወገድ። አብይ የወያኔን አገዛዝ ሊያስቀጥል የመጣ የዘረኞች ቁንጮ በመሆኑ መወገድ አለበት። የሽግግር መንግስት አሁን ነው።
የፋኖችንም ትግል ስለደገፍ ብዙ ትችት ደርሶብን ነበር። ፋኖች ያልሆኑትን ሆኑ ባንልም ደካማጎናቸውን ባንስተም የማይረቡ ሰዎችን ሾምን ማለታቸውን ባንወድም የኮሎኔሉንም የወያኔንም ዘረኞች ታግለው አንገት ቀና እንድንል ስላበቁን ትችታችን የወዳጅ እንጂ የሂስ ጠረባና ወንጀላም የቃጣን አልነበረም። አሁንም ምክር ቢጤ ሐሳብ ስንለግስ ሰማን ሲሆኑትን አክብረንና ዘክረን ነው እንጂ የጠላትን ትችት ገደል ማሚት የሆነን አይደለም። አንድነታችሁን ጠብቁ። የባንዳና የፖለቲካ ደላሎችና ቸርቻሪዎች ሰለባ እንዳትሆኑ ምክራችን ትብብራችንም ያዘና ያስከተለ ነው። ለኛ አገዛዙም ወያኔም ጣምራ ያገራችን ጣራቶች ናቸው። ጠቅላይ ሚኒስትሩን አገኘው ብለን ጫማ አልሳምንም። ህዝብ አልካርንም። አዲሱ ሹም ስርነቀለውጥን ሰውን ከመንቀል ከመግደል ጋር አመሳስሎታል። ለመሆኑ ስርነቀለውጥ ማለት ምን ማለት ነው?
አንግሬ እኛ ደግሞ በመንወስደው ወሰድነው አቋም ዛሬ ሳይሆን ከአጣለ ስላሴ ዘመን ጀምሮ ስርነቀለውጥ ያስፈልጋል ብለናል። ስርነቀለውጥ ለምን ነው የሚያስፈልገው? ስርዓቱ የበሰበሰ ስርዓት ሲሆን፣ ስርዓቱ ጸረ ህዝብ ሲሆን፣ ስርዓቱ ደግሞ በጥገና የሚለወጥ ሳይሆን አማራጭ የለውም። ስርነቀል ማለት ያለውን ስርዓት መደምሰስ ማለት ነው። ያለውን ስርዓት መደምሰስ ማለት ሰውን እያሳደዱ መግደል፣ ሐውልት ማፍረስ፣ መጽሐፎችን ማቃጠል፣ ቅርሳችንን ሁሉ እንትን ማለት ማውደም ማለት አይደለም። ይሄ በጣም ብሎ ግልብ አመለካከት ነው የሚሆነው። ስርነቀል ለውጥ ማለት ስርዓቱን ማፍረስ ማለት ነው። ባጣል ሰዴ ፊውዳል ስርዓት ነበር። ምንድነው የተመረጠው? መሰረቱ ምንድነው ስንል መሬት በባላባቶች በፊውዳሎች እጅ መግባቱ፣ አርሶ አደሩ ጢሰኛ መሆኑ። ጢሰኛ አልነበረም የሚሉን መጥተዋል። አሁን ጉድ ነው። ጢሰኛና ገባር መሆኑ፣ መሬት ላራሹ ይሁን ባለቤት ይሁን የመሬቱ የራሱ የመሬቱ ባለቤት ይሁን፣ ይሄ ዋናው ነበር። ሁለተኛ ዴሞክራሲ አጣል ስላሴ ባጤነታቸው ስዩመ መለኮት ነው የሚባሉት የእግዚአብሔር የሰጠን ንጉስ ናቸው ተብሎ ነው የሚታመነው። በዛ መሰረት እሳቸው ናቸው ሁሉ ነው የህጉ ምንጭ፣ የስልጣኑ ምንጭ፣ የገንዘቡ ምንጭ አጣይለ ስላሴ ናቸው። እና ዴሞክራሲ አልነበረም። ፓርላማውም የይስሙላ ፓርላማ ነበር። ከራሱ ደሞዝ ጭማሪ ውጪ ያወጣው ምግብ ያለ አይመስለኝም። ተጽፎ ይሰጣል፣ ያጸድቃል። ከዛ ወዲያ የተቀየረ ነገር የለም። በደርግም በወያኔም የተቀየረ ነገር እንደሌለ ሁላችን እናውቃለን። እዚህ ስርነቀል ነው ስንል ህዝባዊ ዴሞክራሲ መኖር አለበት። ህዝባዊ መንግስት ያለው ነው የታገል ነው። ያን ጊዜ ጀምሮ ህዝባዊ መንግስት ማለት በዴሞክራሲ መሰረት እኩልነትና ዴሞክራሲን መሰረት አድርጎ የህዝብ ጭቆናን አስወግዶ የሚቋቋም መንግስት ማለት ይሄ። እንደዚህ አይነት መንግስት ሁሉን ነገር ይፈታል ወይ መፍትሄ ይሰጣል የሚልም እንትን ግምት የለንም። ግን ያን መጥፎ ስርዓት ያፈርሰዋል ማለት ነው። ወያኔ አሁን በዘረኝነት በብሔር ልዩነት በአምባገነንነት ላይ የተመሰረተ ህገ መንግስት የሚለው አለው። አወቃቀሩ ሁሉ ዘረኝነትን ኢትዮጵያን የመከፋፈልን መንፈስ የሚያሳይ ነው። የወያኔ ህገ መንግስት የሚጠበቅና የሚሻሻል ሳይሆን መፍረስ መሰረዝ ያለበት ነው። ህዝብ በራሱ ውሳኔ በራሱ ፍላጎት በራሱ ድምፅ የሚበጀውን ህገ መንግስት ማምጣት አለበት ማለት ነው። መቅረጽ አለበት፣ ማጽደቅ አለበት። የወያኔ እንግዲህ ስርዓት ስንል ሁሉንም እናፈርሰዋለን። ምክንያቱም በዘረኝነትና በልዩነት በክፍል ላይ የተመሰረተው ማለት ነው። እንጂ የታሪካችንን የቅርሳችንን የማንነታችንን ነገሮች ሁሉ ማፍረስ ሰው መግደል ማለት አይደለም። በፍርድ ሰው መግደል አይደለም። እኛ በደርግ ጊዜ አውጥቶ ግድያ እኮ የጀመረው በሀፓ ላይ አይደለም። አንድ ሁለት ሶስት የሀፓ አባላት ከስልጣን ሚኒስትሮች ጋር ባለስልጣን ጋር ተብሎ ቢገቡም አብዛኛውን የገደለው አፄ ኃይለሥላሴን ጭምር የገደለው አለ ህግ ነው፣ ህገ ወጥ ነው። ለፍርድ አላቀረባቸው። የሚያውቁትን እንኳን ለታሪክ አላስቀሩ። በውድቅ ታውጥቶ ነው የረሸናቸው። ይሄ ህገ ወጥ ነው ብለናል። ያንንም ብለናል። አሁን የምንለው ነገር ነው። እንዲህ አይነት አሰራር አይደለም። እንዲህ አይነት ይሄ አይደለም። ስር ነቀል ማለት ነቅሎ ሁሉ ሰው ሁሉ መጨረስ ማለት አይደለም። ስርዓቱ ግን ማፍረስ ማለት ነው። ምክንያቱም በዲሞክራሲያዊ መሰረት ላይ ነው የሚገነባው። ወያኔ ደግሞ በዘረኝነት ላይ ነው ሁሉ ህጎቹ፣ ህገ መንግስት የሚለው አስተዳደሩ መዋቅሩ ሁሉ በዛ ላይ ተመሰረተ ስለሆነ እሱ ማፍረስ ያስፈልገናል። እሱ ይቀጥልልን የሚሉ ቆን ተቃዋሚዎች አሉ። አባዚ በአንቀጽ 39 ካልቀጠለልን፣ ክልል የሚለው ካልተጠበቀልን መለያየት አለብን፣ በቃ ፌደራሊዝም የሚለውን ያበላሸውን ግን ይቆይልን የሚሉ ኃይሎች አሉ። እነሱንም ተከራክረን ይሄ አዋጣም ይሄ ይጎዳል ብለን ሐሳብ ልናስተይራቸው ነው። ለሽግግርም ሂደት ያለው ቅድም ውይይቱም ያስፈልገው እዛ ላይ ነው። በኋላ ወደ መጥፎ እንዳያመራ፣ ወደ መጥፎ ዝንባሌ እንዳያመራ ማለት ነው። ግን ያንን ለማስቀጠል አሁን ትራንስፌሩ እንደሚለው ህገ መንግስቱ መጠበቅ አለበት፣ እሱ ማስጠበቅ ነው። ኢህአዴግን ማስቀጠል ነው አድሶ የሚለው ካለ እንግዲህ እንትናችን የትግላችንን አላማና ውጤትና እንትኑን ችግሮታል ማለት ነው። ክቶታል፣ ተርዞታል ማለት ነው። እና ትግል መቀጠል ያለብን ለዚህ ነው። ትግላችን ይቀጥላል ነው እኛ እና ስር ነቀል ለውጥ ማለትም አክቸል ችሎና ለህዝብ የህዝብን ቀልብ ወደ ሌላ ለመውሰድ አድርጎ እንደው ሰው መግደል ምናምን እንደ ስር ነቀል ለውጥ አልተደረገ። አፄ ኃይለሥላሴ ወረዱ፣ በፊውዳሊዝም አንጻር የመሬት አዋጅ ወጣ። ግን መንግስት የህዝብን መሬት ይዞ መንግስት የተባለው የነሱ የመንግስት ገባር ነው ያደረገው። አሰር በማፈር መት አልሰጠው፣ መሬት ለራሱ በስራ ላይ አልዋለም። እኩልን ደግሞ አልመጣም፣ አምባገንነት መጣ። ግን በህዝብ ስም ነው የአምባገንነት ፈቅ። ይሄ ለውጥ አይደለም፣ ስር ነቀል ለውጥ አልነበረም በደርግ ጊዜ። ስለዚህ ለስር ነቀል ለውጥ ገና ታገለ። ማመጣ ወያኔ በማለት ወያኔ መጥቶ የዘረኝነትን የአምባገነንነትን የኢፍትሃዊ መሆንን ህግን መጣስን ከህግ በላይ መሆንን ነገር አሳፈነ እንጂ አስቀጠለ እንጂ አልለወጠም፣ አላሻሻለም፣ አዲስ ስርዓት አላመጣም። የመጣው ዘረኛ ስርዓት ነው ያመጣው። እሱም ደግሞ እንቃወመውና ዴሞክራሲ የሚጻረር ስርዓት ስለሆነ እሱንም ታግለነዋል። አሁን ትግላችን የሚቀጥለው አንድ ግለሰብ ስልጣን ለማምጣት ተጨጭበን ስልጣን ልናወጣ ወይም ኢህአዴግና ወያኔን አዲስ ጭምብል አድርጎ ለማስቀጠል አይደለም። እንደሱ ከሆነ ስር ነቀል ለውጥ የለም። ስር ነቀል ለውጥ የሚለው ወያኔን ከነ ስርዓቱ ከነ ንጉሳንግሱ የሚያስወግድ እና ኢትዮጵያዊነትን ኢትዮጵያን የሚገነባ ስርዓት የሚጠቅም ለህዝባችን ለአብዛኛው የሚጠቅም ስርዓት መኖር አለበት ነው። ይሄ ነው መንፈሳችን፣ ይሄ ነው እኛ አቋማችን፣ ይሄ ነው አቋማችን። አሁን የምንቀይርበት ምክንያት ስላላገኘን ስር ነቀል ለውጥ ያስፈልጋልና ጠቅላይ ሚኒስትሩ አልገባውም ነው የምለው። ስለ ስር ነቀል ለውጥም አልገባውም። ብዙ ጥራዝ ነጠቅ በሆኑ ንግግሮችና የሰው ቀልብ ሊስቡ በሚችሉ አነጋገሮች እና ጭብጨባ ሊያመጡ በሚችሉ አነጋገሮች መሰረት ፖለቲካ አይካሄድም።
የኦሮሞማ ፋሽስቶችን ታገልን እንጂ አላቀፍንም፣ አልተሞዳሞድንም። የህዝብን ፈቃድና ይሁንታ ሳያገኝ በራሱ በአረብ አሜሪካ ድጋፍ የህዝብ ስልጣን ለቀማው ቡድን ለአንድ ቀንም አልሰገድንም። ተሰልፈን ጽፈንም ቢሆን ገበናውን ጸረ ኢትዮጵያ መሆኑን በብቸኝነት አጋለጥ ነው እንጂ ድሮን አለው በሚል ላላፊ ጠፊ አረመኔ አገዛዝ መጎንበትና ራሳችንንም ለውርደትና ከፍተኛ አገር አሳጭ ጥፋት አልዳረግንም። አዲሱ ሹም ለኖቤል ይታጨልን ሲባልና አሊያም ደግሞ የውጭ መገናኛ አውታሮች በሰፊው ስለ ሹሙ ሲናገሩ ማየት ምን ሊነግረን ይችላል?
ወለገ በኢትዮጵያ ፖለቲካ መስክኛ ብዙ ኮሚኮች አይተናል። ቀልደኞች ባልትም ላይ የሚሰራጩ መድረክ የቲያትር መድረክ ላይ ቢኖሩ የሚሻሉ ግን ፖለቲካ መኖር የሌለባቸው ሰዎች አሉ። ይሄ አሁን ይሄን ምንም ገና አንድ ነገር እንኳን ያልሰራ ሰው ለኖቤል እንትን ይቀርብልን ብሎ ያሉት ሰዎች በጣም ያሳፍራሉ። ማለት ስቀን ባቸው ማለፍ ነው የሚሻለው። የማይሆን ነገርና በጣም አሳዛኝ ነው። የሚያስገምትም ነው። ምንም እውቀት የላቸውም፣ ንቃትም የላቸውም። ይሄ ኢትዮጵያኖች የሚያሰኝ ነው እንጂ እንደ ሰውም የሚያዳምጠው መሆን ያለበት አይነት
መረሳት የሌለበት ለመፈራቀቅ ያደረሰንና እያደረሰን ያለው ይኸው ነው። በዓላማ መጽናትን ትተው ጎንበስ ያምባገነን ጫማን መሳም የመረጡ ክፍሎች ከሀገር ወዳድ ጎራ የሚገቡ የሚፈረጁ አይደሉም። የቆየውን የሽግግርን ህዝባዊ ሂደት ያልተካነው ፍቱኑ መንገድ ትክክለኛው መፈክር ፍትሃዊ ሆኖ ስላገኘ ነው እንጂ ጊዜው አልፎበታል ያሉን ኮሎኔሉን አሻጋሪ ብለው የሰየሙ ብዙዎች ነበሩ። ተኪ መፈክሮችን ሳያቀርቡ ግለሰብ ፋሽስታዊ ኮሎኔልን አሻጋሪ ያሉ ኮሎኔሉንም ትንግርታዊ መሪ ብለው እያሻሻጡ መሰረት አልባ የኢሰፓ ክስ በኢሃፓ ላይ እየደረደሩ በጎጥ ህዝብን መከፋፈል ተልእኳቸው ሆኖ ያሉ ጥቂቶች አልነበሩም። አረ ስንት ጉዱ ስንቱስ ተነግሮ ያልቃል። እስከትላንት ጸረ ኢሃፓው ጸያፍ ዘመቻ እንደቀጠለም ነው። ትክክለኛ አቋም ይዘን በመጽናታችን ግራ ቀኙ ዘምቶብናል። ባንጃ እንድንታመስ አድርገዋል። በዓለም አቀፍ ደረጃም ከበፊቱ የባሰ እንጂ የቀነሰ አይደለም ያደረሱብን ቅጣትና ጉዳት። ሆኖም ዓላማ ነው፣ ቃል ኪዳንም ክቡር ነውና አይጎዱንም ብለን ሳንታበይ በሚቻለው ሁሉ ሻጥራቸውን ዜሮ ለማድረግ እየታገልን ነው። ወርቅ በእሳት ድርጅት ሰው በመከራ ይፈተናል እንደሚባለው ነው።
አሁንም እኛ ለኢትዮጵያ የሚወጅ ስርዓት ተመጣ ኢትዮጵያ ሆ ብሎ የሚቀበለው አይደል? የተወሰነ በባዕድ አገር እና በእንትን በከተሞች ያሉ ስሜታዊ ድጋፍ እና እንትን አለ። ጥያቄዎች ተመለሱ ወይ? ምን ተሰራ? ምን ታቀደ? ስንልግሬ እኛ ቀረብናቸው ጥያቄዎች ልዩኛ ጥያቄ የምንደራደርበት ጥያቄ። ምክንያቱም እኛ የምንፈልገው እዚህ ቦታ መሾም አለመሾም የሚል ነገር አይደለም። እኛ የምንፈልገው የህዝብ ጥያቄ መልስ እንዲያገኝ ኢትዮጵያ አንድነቷ ተጠብቆ ዴሞክራሲ ሰፍኖበት ነጻ ሀገር እንድትሆን ነው የምንፈልገው። ለዚህ ነው እስከዛሬ የታገልነው። ሶስት ስርዓት መታገላችን ነው።
ድል ለኢትዮጵያ ህዝብ። ዘረኞች አድርባዮች ሁሉ በትግላችን ይተናሉ።
Thank you.
የማዕቀብ ጥሪ እናቴ እንደምነት በህልም አይታልኛለች ያለውና ከናት እንዳልተወለደ ለምስኪን እናትና እህቶች የማያዝ ነው አረመኔ መሆንን የመረጠው ዘረኛው ግልግል ፋሽስት እቡይ እባብ ቆዳውን እንደሚገፈው ሁሉ ማንነቱን እንደ አሁኑ ሳያሳይ በፊት የሰው አምባገነን እንደሚሆን ኢሃፓ ከበቂ በላይ አስገንዝቦ እንደነበር የማይረሳ ሐቅ ነው። እንደ ማዋየሽ ዓለሙ ያሉት ደግሞ ከህወሓት ወያኔ እስር መለቀቅ በኋላ የሽግግር መንግስት ልናቋቁም ነው ወይንስ በተቀደደልን ቦይ ልንፈስ ነው ብለው መጠየቃቸው የአደባባይ ምስጢር ነው። ሆኖም ግን ግልገሉ አምባገነን ስልጣን ላይ ለመቆናተር በሚያማሙቅበት ወቅት መስሚያቸውን ከኪሳቸው ጋር የሰፉ ህብረተሰብን እናነቃለን ብለው በኮሎኔሉ ጫማ ስር ለማስተኛት በለፉና በስልጣን ወንበር ለማግኘት ከመሬቷም ከኮንዶሚኒየምም የቀረሙ እንደነበሩና አብዛኞቹም በእርኩስ ሚናቸው የቀጠሉበት መሆኑን ልናስታውስ ግድ ይላል። እርኩሱ ኮሎኔል ተከሻቸውን መታ ያደረጋቸው እንኳ የሰውነት መርህን ዘንግተውና የህወሓትን ኢፍትሃዊነት ፍርአትን ባየመነጽራቸው ያለቃቸውን ግብር መመልከት ተስኗቸው ከገዳዩ ጋር እጃቸውን ሲታጠቡ ባሽተዋል። ኮሎኔሉ ህዝብን ከህዝብ አፈራቆ ደምም አቃብቶ ዘርንም መሰረት አድርጎ ጨፍጨፎና ለሚያዘው ጨፍጫፊ ማጋለጡ ሳይንስ ከኛው በሚሰበሰብ ግብርና ቀረጥ ከውጭ አበዳሪዎች በስማችን በተሰበሰበ ገንዘብ ክላሾችን ታንኮችንና ድሮኖችን ገዝቶ ለሌላ ፍጅት መሰማራቱንና ለትውልድ ሊተላለፉ የሚገቡ ታሪካዊ ቦታዎችንም እያወደመ መሆኑን ለፍኖተ ዲሞክራሲ ከስፍራው የደረሱ መልእክቶች ያሳያሉ። ይህንን የአምባገነን ፍርሃት ለመደምሰስ ደግሞ ለራሱ ለሀገሩ ለእናቶች ለአባቶች ለህፃናትና ታዳጊዎች ላንተና ላንቺ እንዲሁም ለእኔ መብት መጣስ አለው ብሎ የፋኖ ኃይል በዱር በገደሉ መስዋዕትነትን በደም ሊጽፍ ጉዞውን ከጀመረ ወራት ተቆጥረዋል። የገዝባዊ ኃይል ትጥቅ ሰጪ ሳያሻው ያገዛዙን ጨፍጫፊዎች በባሩድ እየላጨና በቆመጥ እያባረረ የመሳሪያ ግምጃቸውን እያጣበበ መሆኑን ለመረዳት ሂሳቡን ስራው በሚሉ የእቡዩ አልጋን ጣፊ ጋዜጠኛ ተብዮችና ሃይማኖታቸውን ላገዛዙ ሽጠው የምድር ገዣቸውን እንዲያወጣቸው ተንሱ ለአብይ ለበማለት ቅቤ የሚቀቡትን የማህበረሰባዊ ድረገጽ ጸሐፊዎችን ማየት በቂ ነው። ፋኖ በዱር በገደሉ የፋሽስቱን ኃይል ድምጥማጡን ለማጥፋት በሚያደርገው ትግል የሌላው የህብረተሰብ ክፍል ማለትም ያስተማሪዎች፣ ተማሪዎች፣ ሰራተኞችና የዳያስፖራ ድጋፍ ወሳኝ ይሆናል። ትግሉም እንዳይቀለበስና በተዘረጋለት አዲድ እንዲሄድ ሁሉም ኢትዮጵያዊ ድርሻ አለው። ባገረህ ዴሞክራሲያዊ መብቶች ቅንጦት ሆነው ወገን የዕለት ተዕለት ኑሮውን ለማሸነፍ እየተሳነው ይገኛል። የጥንት አባቶች ያንተ ቤት ሲንኳኳ ይሰማል እኔ ቤት ይሉ ነበር። ኢፍትሃዊነት በየቤታችን ገብቷል። ለዚህም ፍርሃት አልበኝነት ተጠያቂው አገዛዙና ሌት የማይነጋ የሚመስላቸው አሻሻጮቹ ካድሬዎችና ህልዲናቸውን ቀርጥፈው የበሉ ጋዜጠኛ ተብዬዎች ናቸው። አዎ አገሬ ምን አደረገችልኝ አትበል። ምን አደረኩላት እንጂ ፋኖ ሲዋደቅ የት ነበርክ? ፋኖ ሲጠራ ወዴት ተደበቅ? ብለን መተዛዘብ አያሻንምና እኛ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ ከፋኖ ጎን በመቆም የኢትዮጵያ ህዝብ ሁሉ የኢኮኖሚና የማህበራዊ ማዕቀብ ትግል በአገዛዙ ላይ በህብረት እንድናደርግ ጥሪ አቀርባናል። የማህበረሰብ አቀፍ የሆነው የማዕቀብ አድማ የፋኖን የመሳሪያ ትግል የሚደግፍና አገዛዙን ለማንኮታኮት በአራቱም የኢትዮጵያ አቅጣጫ መወሰድ ያለበት እርምጃ ነው። ስለሆነም ከታች በተዘረዘሩት የትግል ስልት ጥሪዎች ተሳታፊ እንድትሆኑ ጥሪው ቀርቧል። አንድ ከኢትዮጵያ ንግድ ባንክ ያላችሁን ገንዘብ ወጪ በማድረግ ወደ ሌላ የግል ባንክ በማስገባት ደንበኝነትን ማቋረጥ ወይንም ያለውን ባላንስ ባዶ ማድረግ። ሁለት የኢትዮጵያ ቴሌኮሙኒኬሽን ሲም ካርድ ለጥሪ መቀበያ ብቻ በመጠቀም ለመደወልና ለዳታ ደግሞ ሳፋሪ ኮምን መጠቀም። ሶስት በኢትዮጵያ አየር መንገድ ምንም አይነት በረራ አለማድረግ። ሁለት የኢትዮጵያ ቴሌኮሙኒኬሽን ሲም ካርድ ለጥሪ መቀበያ ብቻ በመጠቀም ለመደወልና ለዳታ ደግሞ ሌሎችን መጠቀም። ሶስት በኢትዮጵያ አየር መንገድ ምንም አይነት በረራ አለማድረግ። አራት ከገጠር ምንም አይነት የግብርና ምርት ወደ ገበያ ለማውጣት። አምስት ዳያስፖራው ቢያንስ ለአንድ ወር ምንም አይነት የውጭ አገር ገንዘብ እንዳይዘረዝር፣ አስገዳጅም ከሆነ ገንዘቡን መንግስት እንዳያገኘው አድርጎ መመንዘር። ስድስት የአብይ አህመድ ደጋፊ የሆኑ ሰዎችን ከማንኛውም ማህበራዊ አገልግሎት ማግለል። ሰባት የከፈልነው ግብር ለኛው መጥፊያ ነውና በምንም አይነት ግብር አለመክፈል። ስምንት በግብይት የሚገዙ ቃዎችን ያለደረሰኝ መግዛት፣ አስገዳጅ ከሆነ ዋጋቸውን ቀንሶ መጻፍ። ዘጠኝ አብይና አጋሮችን በዓለም አቀፍ ፍርድ ቤቶች መክሰስ፣ ዳግመም መሪ ለማሻሻጥ ሲባል ብቻ ለጥናት የሚደረጉ ሽልማቶች የኖቤል ሽልማቶን ለብሏል በእኛ ሀገር ብቻ ሳይሆን እንደኛ ፍትህ በሚናፍቁ ሀገራትም ላይ እንዳይደገም መቀስቀስ። አስር አመቺ በሆኑ ቦታዎች አብይና አገዛዙ ገዳዮች መሆናቸውን የሚገልጽ ስቲከር ወይም መፈክር መለጠፍ። 11 ያለማቋረጥ ተከታታይ ሰላማዊ ሰልፍ ማድረግ፣ የሙት ከተማ አድማንም እውን ማድረግ። 12 ወጣቱና አቅም ያለው ሁሉ የፋኖን ስልጠና ወስዶ እንዲዘጋጅ መቀስቀስ። 13 የፖሊስና መከላከያ አባላት መንግስትን በመክዳት ፋኖን እንዲቀላቀሉ ማሳመን። 14 የከተማና የገጠር ጓናዋና መንገዶችን መዝጋት። 15 ለማሰር ለአፈናና ለማፈናቀል ያገዛዙ ካድሬዎች ሲንቀሳቀሱ እቅዳቸውን ለማሰናከል በኡታና በደል የሚፈጸምበትን ወገን ከቦ አፋኙን ብቻውን አቅም እንደሌለው ማሳየት። 16 ለአሸባሪው መንግስት ያደሩ አሳሪ አፋኝና ቤት አፍራሾችን ማንነታቸውን በፎቶ በቪዲዮና ድምጽ በመቅረጽ በሶሻል ሚዲያዎች ላይ ማጋለጥ። እነዚህንና የመሳሰሉ የትግል መሳሪያዎችን በመጠቀም ያገዛዙን እድሜ ለማሳጠር ጊዜ አይወስድብንም ብለን እናምናለን። ፋኖ የህዝብ ልጅ፣ ትግሉም የህዝብ ነውና በኢትዮጵያ ውስጥ ባናታችን ላይ የሚሾም ሳይሆን ደግ ከጥሩ አማርጠን ጥሬውን ከንክርዳዱ ለይተን ለልጅ ልጆቻችን የምትተርፍ ፍትሃዊ አገር እናስረክብ። እኛም የአባዎች ትላንት ለህዝብ መብትና ነጻነት የሞቱትን ጓዶቻችንን እያስታወስንና ወደ ሞት ሲነዱ ድጓዝ በድል ጎዳና በተሰውት ጓዶች ፋና የሚለውን አብረን ከነርሱ ጋር በህሊና እየዘመርን ፋኖ ስርዓቱ እስኪንኮታኮትና እስከመጨረሻው ድረስ ለሚያደርገው እልህ አስጨራሽና ህዝባዊ መንግስትን ለማቋቋም በሚደረገው ትግል ያለንን ሙሉ አለኝታነት ልናረጋግጥ እንወዳለን። ፋኖ ተሰማራ፣ ፋኖ ተሰማራ፣ ለእናት ኢትዮጵያ ብርሃን ልታበራ። አዎ የሚታየን ጨለማ በአንድነትና በአብሮነት ይከስማል። ለነጻነትም በሚያደርገው ጥረት አብረነው በማበር የፋኖን የህዝብ ልጅነት እናረጋግጥ። ህዝባዊ ትግል ይጠናከር። የኢትዮጵያ ህዝብ ያቸንፋል። Okay.
ትውልድ ያረከበን በደንታተነ ከልሳችን ያደራ ባላለን ያደራ ባላለን ያደራ ባላለን ያደራ ባላለን የየተላ ተደዋን የበተሞቱ ክረዋን ባታዩ መስመ ባመንት
ዴሞክራሲያ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ልሳን
አርባራት ቁጥር 3 የካቲት መጋቢት 2011 ዓመተ ምህረት ስር ነቀለውጥ በሽግግር ሂደት የካቲት የድላችን አርማ ነው። የካቲት ለሀገራቸው ሲሉ በግፍ የተጨፈጨፉ ኢትዮጵያውያን ሰማዕታት መታሰቢያ ነው። የካቲትን ስንዘክር የሀገራቸውን ክብር በጠላት ከርሰ መቃብር ላይ ለማረጋገጥ በቀድሞ ቤተ መንግስት በዛሬው የአዲስ አበባ ዩኒቨርሲቲ ግቢ ውስጥ የሀገርና የወገንን ክብር ላለማስደፈር በግራዚያኒ ላይ ቦምብ በመወርወር ክቡር መስዋዕት የሆኑት አብርሃ ደቦጭ፣ ሞገስ አስከዶምንና ሌሎች አልፍ አላፍ ጀግኖቻችን የሚታወሱበት ታሪካዊ ወር ነው። ፋሽስቶች በአዲስ አበባ ነዋሪ በነበሩ ኢትዮጵያውያን ላይ ከፍተኛ ጭፍጨፋ ያካሄዱበት በብዙ ሺህ የሚቆጠሩ ኢትዮጵያውያን ንጹህ ደም እንደ ጎርፍ በከተማው አደባባይ የፈሰሰበት የሐዘን ወር ነው። ባንጻሩ የካቲት 66 አብዮት ክስተትንም በዚህ ወር አብረን እናስታውሳለን። የካቲት አብዮት ከፈነዳ ድፍን 45 ዓመታትን ያስቆጠረ ሲሆን የጀግኖች ወገኖቻችንን አርበኝነት ፈለግ በመከተል መሬት ላራሹ ይሁን ዳቦ ለተራበው ይሰጥ የሃይማኖትና የጾታ እኩልነት ይከበር የሚለውን መሰረታዊ የትግል መፈክር ያስተጋቡትና ውድ ሕይወታቸውን ጭምር መስዋዕት በማድረግ የተዋደቁትን የዚያን ትውልድ ምሁራንና ታጋዮች ባንክሮ እናስታውሳለን። እነዚህ ብርቅዬ የኢትዮጵያ ልጆች ብዙሃኑ ሕዝብ ከብዝበዛ ተላቆ የመሬቱ ባለቤት እንዲሆን ሲጠይቁ በወቅቱ በአገሪቱ ላይ በገሃድ ይታይ የነበረውን የብሔረሰብ ጭቆናና የእኩልነት መጥፋት ደግሞ በዝምታ ሳያልፉ በእኩልነት ላይ ለተመሰረተ አንድነት ተጋድለዋል። የሕዝብ አንድነት በዲሞክራሲና በሕዝብ መብት መረጋጋት ላይ ተመስርቶ ለሀገር አንድነትና ብልጽግና መገንቢያ ይሁን በማለት ተማግተዋል። የካቲት 1966ቱ የለውጥ እንቅስቃሴ ጥሪ ድብብቆሽ ጠፍቶ ሐቁ ተገልጦ ይውጣ፣ ጭቆናለና እናስወግድ፣ ተባብረን እንነሳ፣ እኩልነትን እናረጋግጥ፣ አገራችን ከድህነትና ኋላ ቀርነት ተላቃ እንደ ሌሎች የበለጸጉ አገሮች በእድገትና በልማት ጎዳና ትራመድ በሚል ቆራጥ መንፈስ የተደረገ እንጂ የአፋርበኞች እንደሚሉት በጎጠኞችና በባዕዳን የተጠነሰሰ ሴራ አልነበረም። ሐቁ የዚያን ትውልድ ራዕይ የሚያመላክት ብሩህ ተስፋን ለአገሩ ከሰነቀ ትውልድ የታለመ በጎ ህልም ነበር፣ ዛሬም ነው። የካቲቱ እንቅስቃሴ ለአባደሮች፣ ተማሪዎች፣ አብዮታዊ ምሁራን፣ መምህራን፣ የመንግስትና የቢሮ ሰራተኞች፣ ወታደሮችና ባለሌላ ማዕረጎች፣ ቀሳውስትና ዲያቆናት፣ የእስልምና ሃይማኖት ተከታዮች፣ አርሶ አደሮች የተሳተፉበት ለአንድነት ለእኩልነትና ለፍትህ የተደረገ ህዝባዊ እንቅስቃሴ ነበር። የአዲስ አበባ ዩኒቨርሲቲ መምህራንና ተማሪዎች በወቅቱ ከፍተኛ እልቂት እያደረሰና በአጼው መንግስት ተደብቆ የነበረውን ድርቅና ረሃብ ይፋ በማውጣትና የባለስልጣኖቹንም እኩይ ተግባር በማጋለጥ ትልቅ ሚናን ተጫውተዋል። መምህራንና ተማሪዎች ሴክተር ሪቪው በመባል ይታወቅ የነበረውን አዲስ የትምህርት ፖሊሲም አጥብቀው በመቃወማቸው ለየካቲቱ ህዝባዊ እንቅስቃሴ የማይናቅ አስተዋጽኦ አበርክተዋል። የዚያ ትውልድ የተማረው ክፍል የኢትዮጵያን ሁኔታ እንዴት መለወጥ እንደሚቻል አምሮና ጠንክሮ መጠየቅና መመርመር የጀመረ፣ የሀገሩን የሩቅና የቅርብ ሁኔታዎች በመገምገም በሀገራችን ይታይ የነበረውን ኋላ ቀር ስርዓትና በዓለም ደረጃም የቀኝ ግዛትን መስፋፋት በመቃወም ለኢትዮጵያም ሆነ ለአፍሪካ የተሻለ ስርዓት የሚመሰረትበትን በጎ ራዕይ ያነገበ ለውጥ ፈላጊ ትውልድ ነበር። ዛሬ በታሪክ በራጆችና ከሃዲዎች የሚሽጎደጎደው የሐሰት ክምር ይህን ሐቅ ሊሸፍን ከቶም የሚችል አይደለም። የካቲት ወር በአገራችን ውስጥ ትምህርትን፣ ሕክምናን፣ ስራን ለሁሉም ዜጋ ለማዳረስ የብዙሃኑን መብትና ጥቅም በእኩልነት ለማስከበር፣ የብሔር ጭቆናን ለማስወገድ፣ በእኩልነት ላይ የተመሰረተ የአገር አንድነትን ለማስረጽ፣ ማህበራዊ ፍትህን ለማስገኘት፣ ፈጣን ኢኮኖሚያዊና የቴክኖሎጂ እድገትን ለማምጣት ትልቅ ዓላማን አንግቦና ብሩህ ተስፋን ይዞ የተሰባሰበ ከራሱ ጥቅም ይልቅ አገሩንና ሕዝቡን ያስቀደመ ለመሰረታዊ ለውጥ የቆመ ያ ትውልድን የምንዘክርበት ታሪካዊ ወር ነው። ያ ጀግና ትውልድ ስለ ለውጥ ማውሳት ብቻ ሳይሆን ለውጡን እውን ለማድረግ ሕይወቱን ገብሯል፣ ታግሏል። የትግል ታሪክ አሁ ያልገባቸው ወጣለቀ ብለው ቢያላዝኑም የሙሶሎኒን ጦር ሲጋተር ከሚሊዮን ያላነሰ ሕዝባችን ሕይወት አልባ መሆኑን መገንዘብ የተሳናቸው ፍጡሮች ናቸው። መስዋዕትነትን የማይጠይቅ ትግል ሊኖር እንደማይችል የቅርቡ ጸረ ወያኔ ትግላችን ራሱ በሚገባ ያስረገጠ ሲሆን አሁንም ለሀገር አንድነት ለመሰዋት ዝግጁ ሆኖ መገኘት የአገር ወዳዱ ሁሉ ግዳጅ ነው። የካቲት ያስተማረንም ይህ ነው። የካቲትን ለማስታወስ ይህን ካልን ዘንዳ አገራችን እየተዘጓዘችበት ያለውን አሳሳቢና አስፈሪ ሁኔታ መመርመርና በመፍትሄው ላይ መምከር አግባብነት ይኖረዋል። በአሁኑ ወቅት በአገራችን እየታየ ያለው ምስቅልቅል፣ ስርዓት አልበኝነት፣ ግርግርና መፈናቀል፣ የዘረፋና ግድያ መበራከት፣ የህዝቡ ደህንነት መናጋትና የሰላም መጥፋት ከየት የመጣ ነው ብሎ ለጠየቀ መልሱ እንብዛም አዳጋች ሊሆን አይችልም። አገራችን ኢትዮጵያን ለ27 ዓመታት በላይ ሲዘርፍና ህዝቧንም ጨቆኖ ሲገዛ የነበረ ዘረኛና በዝባዥ የሆነው የወያኔ ወንጀለኛ ቡድን በስልጣን ለመቆየት ህዝብን በዘርና በቋንቋ ሲከፋፍልና ሲያጣላ የቆየ በመሆኑ ነው። ችግሩና መስቀልቅሉ አድማሱን አስፍቶ ሊቀጥል የቻለውም ከተለያዩ ብሔርና ብሔረሰቦች የተመለመሉ ቅጥረኞች ከዚህ ቡድን ጋር በጥቅም ተሳስረው እጅና ጓንቱ ነው አብረው እየሰሩ ስለነበረም ጭምር ነው። ስለሆነም ለዚህ ሁሉ ችግር አሁንም ተጠያቂው ይኸው ከፋፋይ ቡድንና በውጭና በውስጥ ያሉ ተባባሪዎቹ ለመሆናቸው ዋቢ መጥራት አስፈላጊ አይሆንም። የችግሩ ሁሉ ፈጣሪና መነሻ የሆነው የወያኔ ቡድን በጥገና ለውጥ ተቀባብቶ መልሶ የመፍትሄው አባወራ አካል ሆኖ መቅረቡ በራሱ የሚያመጣው መዘዝ ብዙ ነው። ከላይ የነበሩትን ለጊዜው ዞር አድርጎና ከበታች ያለውን መዋቅር እንደነበረ ትቶ ለውጥ መሻት ከባብ እንቁላል እርግብን መጠበቅ ያህል ይሆናል። ለሥርዓቱ በደሎች ዋና ዋናዎቹ ተጠያቂዎች በአመራር ደረጃ ተቀምጠው በፈላጭ ቆራጭነት የወያኔን ተልእኮ ሲያስፈጽሙ የነበሩ መሪዎች የበላዮቻቸውን መመሪያ በማስፈጸምና በቀጥታም ሆነ በተዘዋዋሪ በህዝብ ላይ በጭካኔ ግፍ ሲሰሩ የነበሩ አሁንም በየቦታው ባሉት መዋቅሮች ውስጥ ተሰግስገው ይገኛሉ። ዛሬም በየአቅጣጫው የሚታየውና እየሆነ ያለው ሁሉ በቅርበት ቢመረመርና ቢገመገም በአንድ በኩል በወያኔው መዋቅር ውስጥ የተሰገሰጉ ቡድኖች የነበረውን መዋቅር በመጠቀም ቀድሞ ወደ ነበሩበት የስልጣን ቦታ ለመመለስ እየጣሩ መሆናቸው በግልጽ የሚታይ ነው። ሌሎች ደግሞ ይህን ክፍተት በመጠቀም ጽንፈኛ አስተሳሰባቸውን በህዝብ ላይ ለመጫን የጥላቻና ሽብር አጀንዳቸውን ከነዚሁ ጸረ ህዝብ ኃይሎች ጋር በማጣመር ሆነ በተናጠል የህዝብ ወገን መስለው መርዛቸውን እየረጩ ይገኛሉ። የለውጥ ተብዬው እንቅስቃሴ እንግዲህ እነዚህን ሁሉ አቅፎ ጥገናዊ ለውጥ ለማምጣት ሲውተረተር ይታያል። በአሁኑ ወቅት ሽግግር እያደረግን ነው የሚለው ክፍል በህዝብ ያልተመረጠ አካል መሆኑን መገንዘብ ያስፈልጋል። ባለፈው አገራዊ ምርጫ ከፍተኛ የማጭበርበር ተግባር ፈጽሞ 100% አሸንፍ ያለው በማለት የስልጣን የተሰየመ አካል መሆኑ መታወቅ አለበት። ከዚህ በተጨማሪ በአሁኑ ወቅት በስልጣን ያሉት ወያኔዎችና የዛሬ ለውጥ አምጪ በሉን ባዮች ስልጣን ላይ ያስቀመጣቸው የኢትዮጵያ ህዝብ ሳይሆን አሜሪካና አረቦች ለመሆናቸው ደግሞ በቂ መረጃ ሲቀርብ ቆይቷል። ይህ በመሆኑም የተከሰተው ሁኔታ በሀገሪቱና በህዝብ ላይ ታይቶ የማይታወቅ ከፍተኛ ችግር እየፈጠረ ይገኛል። ያለፉት 10 ወራት እንቅስቃሴ እንዳሳየው የችግሩ ፈጣሪና ምክንያት የሆነው ኃይል የመፍትሄው አካል ነኝ በሚል አማጭና አዋላጅ ጨርሶ ሊሆን እንደማይችል በበቂ ያስመሰከረበት ሁኔታ ጎልቶ ታይቷል። ይህ አሳሳቢ ሁኔታ ጊዜ አግኝቶ ከቀጠለ ከፍተኛ አገራዊና ማህበራዊ ቀውስ ሊከተል እንደሚችል መገመት አያስቸግርም። ለዚህም ኢሃፓ ደግሞ ደጋግሞ ለማሳወቅ እንደሞከረው የኢትዮጵያ ህዝብና ሀቀኛ ዜጎች መሰረታዊና ስርነቀል ለውጥ ሊያስገኝ የሚችለውን የሽግግር ሂደት በእጃቸው ሊያስገቡት ይገባል ይላል። ሰላማዊና አስተማማኝ የሽግግር ሂደት እንዴት ተግባራዊ ሊሆን ይችላል የሚለው ወሳኝ ጥያቄ መልስ ማግኘት አለበት። ከዚህ ቀደም የአፓልሳን ዴሞክራሲያ ስለ የሽግግር ምንነት እንዲህ ብሎም ነበር። እንጠቅሳለን። ዴሞክራሲያዊ ሽግግር መጪው ትውልድ እስከ ዝንተ ዓለሙ በማንኛውም ጊዜ ከሚነሳ አምባገነን ወታደራዊ ኃይል ሆነ አስመሳይ ቡድን መብቱን ለሚጠብቅበት ዴሞክራሲያዊ ስርዓት መሰረት የሚጥል መንገዱን የሚያስተካክልና የሚጠርግ ክስተት ነው። ስለሆነም የሽግግሩ አብይ ዓላማ ያገሪቱ የወደፊት እድል ባንድ ነፍጥ በታጠቀ የፖለቲካ ቡድን እጅ በድጋሚ እንዳይወድቅ ለማድረግና ወሳኙና አድራጊ ፈጣሪው ህዝብ ብቻ መሆኑን ለማረጋገጥ ነው። ዲሞክራሲያ ቅጽ 43 ቁጥር 4 2010 ዓ.ም ተመረጠ። ይሁን እንጂ አሁን በስልጣን ላይ ባለው ቡድን ይሁንታ ወይም በጎ አመለካከት አለን ብለው ራሳቸውን በሚከቡና ከዛው ስርዓት በወጡ ግለሰቦች መልካም ምኞት ሁነኛና አስተማማኝ ሽግግር ሊኖር እንደማይችል ከወዲሁ ልናረጋግጥላቸው እንወዳለን። ሽግግር በቀድሞ ስርዓት መዋቅር እና በባለሟሎቹ ሊተገበር የሚችል ክስተት አይደለም። ዴሞክራሲያዊ ስርዓትን መሰረት ለመጣል የሚካሄድ ዴሞክራሲያዊ ሂደት እንጂ። ይህም ሂደት ህዝብን ከመንደርና ከቀበሌ ጀምሮ እስከ ከፍተኛው የአስተዳደር መዋቅር ድረስ ሙሉ በሙሉ የሚያሳትፍ ሲሆን አካሄዱም ህዝባዊ እንቅስቃሴ ውጤት መሆን አለበት። የሀገር ሰላምና ደህንነት ተጠብቆ መካሄድ ያለበት ሀቀኛ ዴሞክራሲያዊ ሂደት ነው። ይህ የሽግግር ሂደት በአስተማማኝ መሰረት ላይ እንዲቆም ስለ አስፈላጊነቱና ስለ ሂደቱ ምንነት እንዲሁም እንዴት ተግባራዊ ሊሆን እንደሚችል ውይይቱ በሰፊው መጀመር ይገባዋል። በዚህ የውይይት ሂደት ህዝብ በሚመቻቸው መድረክ ሁሉም የፖለቲካ ድርጅቶችና የማህበረሰብ ክፍሎች በየደረጃው መሳተፍ አለባቸው። በየክፍለ አስተዳደሩ ያሉትና የነበሩት የስርዓቱ መዋቅሮች ህዝቡ በሚወክላቸውና በሚያምናቸው ተመራጮቹ መተካት አለባቸው። እነዚህ ጊዜያዊ የአስተዳደርና የሰላም አስጠባቂ ተግባራት በህዝቡ ቁጥጥር ስር መዋል አለባቸው። ህዝብንና አካባቢውን የማረጋጋት እንዲሁም የእርቅና የመግባባት ሂደቱን ሊያውቁ የሚችሉትን ሁሉ ጠንቅቆ መለየትና በህግ አግባብ ጥግ እንዲይዙ ማድረግ፣ ችግር ሊፈጥሩ የሚችሉበትን ሁኔታዎች ሁሉ በጥንቃቄ መዝጋትና ማስወገድ አስፈላጊ ይሆናል። ከህዝብ አይንና ጆሮ የሚሰወር ስለሌለ እስካሁን ድረስ ህዝብንና ሀገርን ሲያውቁ የነበሩትንና ዛሬ ደግሞ ኮት ቀይረው የሌለ ለውጥ አራማጅ ሆነው ሽር ጉድ የሚሉትን ሁሉ ልቅም አርጎ ማውጣትና እስካሁን ላደረሱት ጉዳት ሁሉ በተገቢው መንገድ ተጠያቂ እንዲሆኑ ማድረግ የሽግግሩ ሂደት አንድ ዋነኛ ተግባር ሊሆን ይገባል። ይህ ጉዳይ በከፍተኛ ጥንቃቄ እንዲካሄድና ከጅምላ ፍርድ የጸዳ እንዲሆን፣ ሀቀኛ የፍርድ ሂደትን የተከተለ እንዲሆን ከፍተኛ ጥረት ማድረጉ ተገቢ ነው። በየአካባቢው ከሚገኙ ከህዝብ አብራክ ይወጡ አመኔታውን ያተረፉ የጸጥታ አስከባሪ ኃይሎችን፣ ፖሊሶችንና ፌደራሎችንም ጭምር ማካተትና መጠቀም ህዝብ ለነማን አመኔታ እንዳለው ጠንቅቆ ያውቃልና፣ በተመሳሳይም በፍትህ ስርዓቱም ዳኞችና አቃቤ ዳኞችን ለይቶ በህዝብ አመኔታ የሚጣልባቸውን አደራጅቶ የፍትህ ስርዓቱን ህዝባዊ ይዘትና ቅርጽ በመስጠት መልሶ ማቋቋም አስፈላጊ ይሆናል። በያፋምነት የኢትዮጵያ ህዝብ ረጅም ዘመናትን ባስቆጠረው አብሮ የመኖር ታሪኩ በርካታ ማህበራዊና የግንኙነት ችግሮችን የሚፈታበት ባህልና ዘዴዎችን ያዳበረ ህዝብ ነው። የተለያዩ የእምነት ተከታዮች፣ ነገዶችና ብሔረሰቦች ኩታገጠም አካባቢዎችና ነዋሪዎቻቸው ተከባብረውና በሰላም ግጭቶችንና ውዝግቦቻቸውን የሚፈቱባቸው መንገዶችና ስርዓቶችን ያበጁ እና በጋራ ያዳበሩ ለመሆናቸው ምሳሌ ወይም መረጃ ማቅረብ አስፈላጊ አይሆንም። ለሺዎች ዓመታት አብሮ የመኖር በጋራ የውጭ ወራሪዎችን በአንድነት የመመከት ምስጢራቸውም ይኸው እሴታቸው ነው። እስላም ክርስቲያን፣ የተለያየ ቋንቋ ተናጋሪዎች ያለምንም ችግር ተጋብተውና ተዋልደው የሚኖሩባት አገር ኢትዮጵያ ብቻ ናት ቢባል ከእውነት የራቀ አይሆንም። በትክክል መጠቀም ከተቻለ ይህ አገራዊ እሴትና ጠንካራ ባህል የሽግግር ሂደቱን የተሳካ ሊያደርገው የሚችል መሰረት ነው ብሎ ኢህአፓ ያምናል። በዚሁ ዝንታለም ባስቆጠረው ታሪካዊ ሂደት ይችን ውብ አገር ሊነጥቁን የቋመጡ በተለያየ ጊዜ የመጡብን ጠላቶችና ወራሪዎች ህዝቧን እንደ ድርና ማግ የያዘውን አንድነት መበጣጠስ ዋና ዓላማቸው አድርገው ሞክረዋል። መቼውንም አልተሳካላቸውም። አሁን በእኛ ዘመን ደግሞ የገጠመን የተለየ ባይሆንም እንደ ዘመኑ ስልታቸውን አዘምነውና ቀያይረው እሾህን በሾህ እንዲሉ በገዛ ዜጎቻችን ባረጀ ባፈጀ መንገድ ሊፈታተኑን አዳዲስ ባንዳዎችን ካሰማሩብን ከሶስት አስርት ዓመታት በላይ አስቆጥረዋል። የሃይማኖትና የጎሳ ወይም የብሔረሰብ የእርስ በርስ ግጭትን በመጫርና ጥቃቅን ልዩነቶችን አጉልቶ አንድ የሚያደርጉንን እሴቶቻችንን በመካድና በማንኳሰስ እኛነታችንን ከእጃችን ፈልቀው ሊቀሙን ሲውተረተሩ ይታያሉ። በዚህ የሽግግር ወቅት የተሻለ ህዝብን ያሳተፈ ሽግግር እንዳይኖር ከሚገረግሩን ኃይሎች ጋር ባንድ ላይ ናቸው። ህዝብ ደስ እንዲለውና በሰላም እንዲኖር አይወዱም። ከግልና ከቡድን ፍላጎታቸው ውጪ የታወሩ ናቸው። የወያኔው ስርዓት ወላጆች ናቸውና የጸረ ህዝብ ቡድን ከስር መሰረቱ ተነቅሎ እንዲወገድ አይሹም። ሰላማዊና ዴሞክራሲያዊ ሽግግር እውን እንዳይሆን እንቅፋት ናቸው። የቅርብ ጎረቤቶቻችንና የሩቅ ባዕዳንም ምንም አይነት እንቅስቃሴያችንን ከራሳቸው አገራዊ ጥቅም አንጻር ብቻ የሚከታተሉ በመሆናቸው ይህን የሽግግር ሂደት ለነሱም በሚበጅ መልኩ ለመቃኘት የማይሞክሩት አይኖርም። ዛሬ ትርጉም የሌለው የእርስ በርስ ፍጅት በየአቅጣጫው ለማፋፋም እየተሯሯጡ ያሉ ቡድኖችና ግለሰቦች ሁሉ በወያኔ ብቻ ሳይሆን በነግብጽና በሌሎችም ጸረ ኢትዮጵያ ኃይሎች ረጅም እጆች የሚዘወሩና የተሰማሩም ሊሆኑ እንደሚችሉ መጠርጠር ሲያንስ ነው። በቅርብም ጎረቤት ሱዳን እንደዛሬ በራሷ የውስጥ ችግር ተወጥራም ቢሆን በምዕራቡ የሀገራችን ድንበር ያሉንን ለም መሬቶች ይዛ ለመቆየትና በጉልበት የራሷ ለማድረግ እየጣረች ትገኛለች። ስለሆነም በኢትዮጵያ ለዴሞክራሲና ለአንድነት የሚደረገውን ትግል እንደወትሯ ከወያኔው ስርዓት ጎን በመቆም አጋሯን ለማዳንና ፍላጎቷን ለመጠበቅ ትዋደቃለች። በቀይ ባህር አካባቢ የነ ኢሚሬትስና ሳውዲዎቹ ዱለታ የኛን ስጋት የሚጨምር እንጂ ሌላ ሊሆን አይችልም። ከዚህ ሁሉ ችግር አገራችንን መንጥቆ ለማውጣት ዋነኛው መንገድ ብለን የምናምነው የለውጡን ሂደት ባለቤቱ ህዝቡና ሀቀኛ ልጆቹ በእጃቸው ሲያስገቡና ሰላማዊና ዴሞክራሲያዊ ሽግግር ሂደቱን ሲቆጣጠሩ ብቻ ነው። ኢህአፓ ያሰ ሲንቀሳቀስ በነበረባቸው ጎንደርና ጎጃም ክፍሎች ህዝቡ በየቀበሌው የራሱን አስተዳደር መስርቶ የፍርድ ሸንጎዎችንም ሰይሞ የአካባቢ ጥበቃውንም አቋቁሞ በሰላም መኖር የቻለበት ተሞክሮ አሁንም ለዚህ የሽግግር ሂደት ሊታይ የሚገባው ይመስለናል። ከዚህም ደረጃ በደረጃ ሊያድግና ለጊዜያዊ የሽግግር ሂደቱ መሰረት ሊሆን እንደሚችል እናምናለን። ለዚህም በህዝባችን ሙሉ እምነት አለን። ስለሆነም ሁሉም አገር ወዳድና ዴሞክራሲያዊ ኃይላት ድርጅቶችና ግለሰቦችም ለሀገሪቱና ህዝቧ አንድነትና ሉዓላዊነት ራዕይ ያላቸው ሁሉ በዚህ አስቸጋሪ ጊዜ ጥቃቅን ልዩነቶችን ወደ ጎን አድርገው ኢትዮጵያን ለማዳንና ለመታደግ ሰልፋቸውን ያሳምሩ ዘንድ ኢህአፓ አሁንም ደጋግሞ ጥሪውን ያቀርባል።
መቀይተፋላሚ ታጎኛ ታገለ ህግየ መላይ ሁን ለደከተማርከው ሉዓላዊነት በክብር ያስከው ያገልክብል መላሽ ይሃፋውነት ነው የህዝብ ተፋነ ግንባርከናታየ
ግንባርከናታየ ግንባርከናታየ ግንባርከናታየ ግንባርከናታየ ግንባርከናታየ ግንባርከናታየ ግንባርከናታየ ግንባርከናታየ
ከለነት የሞላው ሁሉንም ያቀፈ አላማው በጥናት በግልጽ የተጻፈ ለፍትህ የቆመ በደልን የጠላ የጨለማው መብራት የእውነት ብርሃን ፋና እምነትን አትክር ኢትዮጵያዊነት ነው እናቸንፋለን ግንባርክን አሳየ
ግንባርክን አሳየ ግንባርክን አሳየ ግንባርክን አሳየ